Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ጽዮን ግርማ እዚህ ጋቢና አብራኛለች።
እናንተን እንደምናመሻችሁ ከማለቴ በፊት ሄኖክ እንኳን ደህና መጣ።
እንኳን ደህና ቆየ።
ከሁለት ሳምንት ቆይታ በኋላ
ቴክሳስ።
እንደምናመሻችሁ አድማጮች፣ በዛሬው የጋቢና ጉዞ ወደ አዲስ አበባ ዩኒቨርሲቲ እናመራለን። ማየት ለተሳናቸው የብሬል ሜኑ በምግብ ቤቶች ለማዳረስ ስራ የያዘች ወጣትን በጋቢና እናሳፍራለን። ውጣ ውረዶችን አልፋ የደረሰችበትን ትነግረናለች። በሌላ ዘገባ ደግሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ ከንግዱ ማህበረሰብ አባላት ጋር ባደረጉት ውይይት ወቅት የኢንዱስትሪ ዘርፍ ግንባታና የሙስና አሰራርን በተመለከተ ትንተና ይዘናል።
የንግዱ ህብረተሰብ እስካሁን ድረስ መቼስ እንግዲህ ጉቦ ሰጠው ብሎ ወይም ጉቦ ጠየቀኝ ብሎ ያነሳ ብዙ የለም ማለት ነው። ምክንያቱም እሳቸው እንደሚሉት እስካሁን ድረስ ተጋለጠ የተባለውንም ሙስና ቢሆን ከንግዱ ህብረተሰብ ምንም አይነት አንድም አይነት ጥቆማ አላገኘንም ነው ያሉት።
አቶ ኢየሱስ ወርቅ ዛፉ ዛሬ በጋቢና ተሳፍረው ማብራሪያ ይሰጡናል። በሌላኛው ዘገባ የስነ ልቦና ምክር በሬዲዮ
የቤቴን ካርታ ዙራ ጠበቀች፣ ንብረቴን ተጠቅማ ጠበቀች፣ ንብረቴን ወስዶ ጠበቀኝ፣ እንዲህ አይነት ነገሮች እየመጡና ምንድነው ብለን እኛም ጠይቀናል። ምንድነው የተፈጠረው ነገር?
የስነ ልቦና ባለሙያዋና የእርቅ ማዕድ የሬዲዮ ፕሮግራም አዘጋጇ ትዕግስት ዋልተንጉስ ዛሬም የጋቢና እንግዳችን ትሆናለች።
ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
አጠር ላሉት የምሽቱ ዓለም አቀፍ ዜናዎች ተመልሰን መጥተናል። በቴክሳስ ክፍለ ግዛት የምትገኘው ሂውስተን ከተማ ከፍተኛ ክፍል ላይ በደረሰው ኃይለኛ አውሎ ነፋስ የተቀላቀለበት ከባድ ዝናብ ምክንያት በጎርፍ ተፈናቅለው ሰዎች መሰንበታቸውን ይታወቃል። በብዙ ሺህ የሚቆጠሩ ሰዎች ከመኖሪያቸው ለመፈናቀል ተገደው አጎራባች ክፍለ ግዛት በሆነችው ሉዚያና ላይ ሰፍረዋል። የአየር ጸባይ ማዕከል እንደሚለው ደግሞ አውሎ ነፋስ የተቀላቀለበት ከባድ ዝናብ ከሂውስተን ሲንቀሳቀስ እየተዳከመ ይሄዳል ነው። ስፍር ቁጥር የሌላቸው ሰዎች መግቢያ መውጫ አጥተው በቤታቸው ለመወሰን ተገደዋል። ሃርቪ የሚል ቅጽል ስም የተሰጠው ከባድ አውሎ ነፋስ አሁንም በ75 ኪሎ ሜትር ኃይል በመንፈስ እያተራመሰ ይገኛል። የሀገር ደህንነት ጥበቃ ሚኒስቴር ተጠባባቂ ኃላፊው ኤሌኒ ዱክ አስከፊ የጎርፍ መጥለቅለቅ ያደረሰው ታሪካዊ ዝናብ ካበቃ በኋላም ቢሆን የመጥለቅለቁ ሁኔታ ለቀናት ያህል ሊዘልቅ ይችላል ሲሉ አስጠንቅቀዋል።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሰሜን ኮሪያ የምትደቅነውን አደጋ በሚመለከት ጥቅስ መልሱ መናገር አይደለም ብለዋል። ፕሬዚዳንቱ ይህንን ያሉት ሰሜን ኮሪያ ተጨማሪ የቦሊስቲክስ ሚሳይልስ በለፍተሻ ከተኮሰች በኋላ ነው። ዩናይትድ ስቴትስ ለ25 ዓመታት ያህል ከሰሜን ኮሪያ ጋር ስትነጋገርና የማግባቢያ ገንዘብ ስትከፍል ቆይታለች። መልሱ መነጋገር አይደለም ሲሉ ፕሬዚዳንት ትራምፕ ዛሬ የትዊተር መልእክት አስተላልፈዋል። ሰሜን ኮሪያ በበኩሏ ጃፓን ላይ ተምዘግዛግ ሚሳይሎችን እንደተኮሰች አምና በመቀበል በአሁኑ ወቅት ደቡብ ኮሪያና ዩናይትድ ስቴትስ በህብረት ለሚያካሄዱት ወታደራዊ ልምምድ ምላሽ ነው ብላለች።
በመጨረሻም የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የሀገሪቱን የግብር አከፋፈል ስርዓትን ለመለወጥ ግባቸው ድጋፍ ለማግኘት ሲሉ ወደ ሙዙሪ ክፍለ ግዛት ይጓዛሉ። የአስተዳደር ባለስልጣኖች እንደሚሉት ፕሬዚዳንቱ ዛሬ በስፕሪንግፊልድ ከተማ ላይ ንግግር ሲያደርጉ የግብር አከፋፈል ለውጥ አስፈላጊነት ላይ ያተኩራሉ ተብሏል። የግብር አከፋፈል መጠን መቀነስ የአሜሪካ ሰርቶ አደሮችን ይረዳል በማለት ለማሳመን እንደሚጥሩ ባለስልጣኖቹ ጠቁመዋል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
Gambino, VOA.
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና
ጽዮን ግርማ አብረን ካድማስ እንሻገር እንላችኋለን።
ጋቢና VOA, let's cross boundaries together.
በአዲስ አበባ ዩኒቨርሲቲ በልዩ ፍላጎት ትምህርት ክፍል ውስጥ ተማሪ የሆነችውና እርሷም ያካል ጉዳተኛ የሆነች ወጣት በምግብ ቤቶች ውስጥ ለአይነ ስውራ መገልገያ የሚሆን የምግብ መምረጫ ወይም ሜኑ አዘጋጅታለች። ወጣቷ እዚህ ለመድረስ ልብ ሰባሪ ከባድ ውጣ ውረዶችን ማሳለፏንም ትናገራለች። ጽዮን ግርማ አነጋግራ ተከታዩን ዘገባ አጠናቅራለች።
ሜሮን ተስፋዬ ትባላለች። የ20 ዓመት ወጣት ናት። የተወለደችው ኤርትራ ውስጥ አስመራ ከተማ ነው። በወሊድ ስህተት ምክንያት በእግሯና በእጇ ላይ ጉዳት አስከትሎባታል። ስትናገርም አፏን ትንሽ ያዝ ያደርጋታል። ስትሄድ እንደምታነክስ እጇም ደግሞ ትንሽ እንደሚያስቸግራት ገልጻልኛለች። ቤተሰቦቿ ኢትዮጵያውያን ናቸው። ሁኔታውን ያዩት አያቷ ገና በህፃንነቷ ያሳድጋታለሁ ብለው ወደ አክሱም አመጧት። ከዛም ትምህርት ቤት ገብታ መማር ጀመረች። እስካድግ ድረስ አባቴን አላውቀውም ነበር አለችኝ። እናቴም ትልቅ ኮንኩ በኋላ ነው የመጣችው። አያቴ ብታሳድገኝም በብቸኝነትና በሰው ማጣት ስሜት ውስጥ ነው ያደግኩት ትላለች። ትምህርቷን ለመማር በርካታ ውጣ ውረዶችን እንዳሳለፈች ገለጸችልኝ።
እስከ 8ኛ ክፍል ተማርኩ።
እሺ።
8ኛ ክፍል እጅ ትንሽ ስማማ ይጽፍ ነበር። ያኔ ጊዜ ሌላ ሰው ጽፎ 98 አመጣው።
እሺ።
ከእንትን ፐርሰንታይል ማለት ነው።
እሺ።
ከዛ 9ኛ ክፍል ዝቀብቼ 10ኛ ክፍል የሚጽፍልኝ ስላጣሁ 2 አመጣው።
እሺ።
2 ነጥብ ማለት ነው።
እሺ።
ወደቁና ፋርማሲ ገባሁ። ፋርማሲ ሲገባ አንድ ወር ከተማንኩ በኋላ አባረሩን። ውጤቴ በጣም አሪፍ ነበር።
ለምንድን ነው ያባረሩሽ?
አካል ጉዳተኛ ስለሆንሽ አትማሪም ብለሽ በቃ ሴቶች ጉዳይ ሂጅ የሚሰማኝ አጥቼ ብቻዬ ማለት ነው።
እሺ።
ቤተሰቦችንም ሳይኮሎጂካል አይጉብኝም ነበር። በቃ ዝም በይ ተይው ልክ ናቸው ማሁ እያሉ እንትን ይሉኝ ነበር። እኔ ግን የለም እማባለሁ ስል ነበር። ሴቶች ጉዳይ ሂጄ ከስቼ ምንም የሚሰማኝ አጥቼ ለግና ማህበራዊ ጉዳይ ሂጄ ከዛ እሱ ትቼ በቃ ይቅርብኝ በቃ እግዚአብሔርም አልፈቀደም ብዬ ዲፕሎማ ገባሁ። እንትን አካውንቲንግ።
እሺ።
አካውንቲንግ ሲገባ እንደገና ሁለተኛ ስፔሻሊዝ የሚባል ዲፓርትመንት አድዋ ነበር። አገር አክሱም ነው። አድዋ ነበር። ከዛ ወደ አድዋ ለመንግስት ወላጆች ምናምን ነበር የሚያስገቡሽ ልክ እንደ ካምፓስ ነው።
እሺ።
ከዛ እዚህ ተወላጅ ሲገባ ደግሞ እዚህ ደግሞ እንዲህ አሉ አንቺ ከግበትኛም ስለሆን እማራት ግድን ብሎ እንደገና በጣም አደቀቁኒ። ፋርማሲ ወጥቼ እንደገና ዲፕሎማ እንደገና ምንድን ነው የማድርገው ብዬ በጣም እንትን አልኩ። በጣም ተሰማኝ። ይሁን እንደዚህ የሚገመም ንስ የለኝም። በደንብ ይራመዳለሁ እጽፋለሁ። ትንሽ የአፌ ነገር ያውገኝ እንደ ይራመዳለሁ። ምንም ነው በጣም ነው የሚያስከፉኝ። ከዛ እንደዚህ ስላቸው አይ አንቺ መማራትንም ብሎ ተደከሉኝ። ከዛ ምን አልኩ የአይነ ስውር አለ የአድዋ ኮሌጅ የዲፓርትመንት ሄድ እምር ኃይለ ሚካኤል ይባላል። ደውዬ ስጠይቅም በጣም ተሰማኝ። እንኳን አንቺ ቆመሽ ምትሄድ ምትሄድ ሌላ በዊኬንድ ሲሄድ እኮ ተመዘገቡ እንዴት ነው እንደዚህ የሚሻለኝ?
ሜሮን በጣም ብዙ ወጣሁ ወረድኩ፣ በመጨረሻ ግን ከብዙ ድካምና ልፋት በኋላ ተሳካልኝ አለች። ይህንንም ለማለፍ አንድ ዓመት ማቃጠሏን ገልጻልኛለች። በመጨረሻም ጥንካሬዋን አይቶ አድዋ የሚገኝ ትምህርት ቤት በአንድ ኃላፊ ምክንያት እንድትማር ፈቀደላት። በሁለት ዓመት የትምህርት ቤት ቆይቷ ቢሮ ሁሉ ሰጥተዋት ለሌሎች ተማሪዎች የምክር አገልግሎት እንድትሰጥ አድርገዋት እንደነበርም ነግራኛለች። የዲፕሎማ ትምህርቷን ከጨረሰች በኋላ ስራ ለማግኘት ከፍተኛ ፈተና ነበር የገጠማት። ለአንድ ዓመት ያህል ስራ አግኝታ ሰራች፣ ግን አጥጋቢ አልነበረም። ከዚህ ሁሉ ለምን አዲስ አበባ ዩኒቨርሲቲ ገብቼ አልማርም ብላ ወደ አዲስ አበባ ቀናች። አዲስ አበባ ስትደርስ ምንም ዘመድ አልነበረኝም ስትል በሐዘን ከአምስት ወር በላይ ያሳለፈችውን ውጣ ውረድ ተረከችልኝ። በመጨረሻ በብዙ ደጅ ጥናት ዩኒቨርሲቲው ተቀበላት።
እጅግ በቃ ትግባ ወጣ። ይህ ሁሉ በጣም ጎበዝ ናት እና በቃ ለሞራል ሁነት ትግባ አሉ። ውጤቱን ደህና ነበር። ከዛ በቃ ትምህርት ላይ ግቢ አለኝ። ሪፖርት ምንስ እረት ላይ አሉ። እኔ ምን ሰሰማ ነው እረት ጊዜ ጠይቅልሻለሁ ብሎ እሱ ሂዶ ሰኞ ተመልሰን ሲመጣ መጀመሪያ ሲጠልስ ያላልሽም ብሎኝ ነበር።
አሁን ስንት አመትሽ ነው?
አሁን 2 አመት እንደቀዳም ተማላቂ ነኝ።
ምንድነው እሱ የምትማሪው?
ስፔሻሊስት።
በምንድነው? በዲግሪ ነው?
አዎ።
የሚቀጥለው አመት የምትመረቀው ሜሮን አሁን አንድ ነገር ሰርታለች። ሬስቶራንቶች ውስጥ ለአይነ ስውራን መገልገያ የሚሆን የምግብ ማዘዣ ዝርዝር ወይም ሜኑ በብሬል አዘጋጅታለች። ይህንን ለማስተዋወቅ የተለያዩ ሆቴሎች ደጅ ጠንታለች። የከፈሉሽ ነው የምትሰሪው አሁን?
አዎ፣ ይሄን ባን ማኑዋል ይዤ በጣም ስለነዋጅ በጣም እየተደነቅኩኝ እንዴ ሰንተማና ቀን ግን ሌላ ሰው እንዳይሰራልሽ የሆነ እንትን አስደግም ነው ነገር ብሎ ነበር።
አሁን በጣም ደስተኛ ነኝ። ደግሞ ሰው ሁሉ ስለሚወደኝ አንዳንዶቹ ለጤንነቴ እንዲረዳኝ ሁሉ ብለው ስፖርት አስጀምረውኛል። ሁሉም ሰው በጣም ይተባበረኛል። በጣም በርትቼ ታግዬ እዚህ ባልደርስ ኖሮ ይህን ሁሉ አላይም ነበር ብላኛለች። በተጨማሪም በዩኒቨርሲቲ ውስጥ የማማከር አገልግሎት ትሰጣለች። ሴት ተማሪዎች ተሰናክለው ከትምህርታቸው እንዳይቀሩ ችግር ሲያጋጥማቸው በጥንካሬዋ ታበረታቸዋለች። ይህንን እንድታደርግ ዩኒቨርሲቲው ሁኔታዎችን አመቻችቶላታል። በአዲስ አበባ ዩኒቨርሲቲ ውስጥ ለሴት ተማሪዎች ድጋፍ የሚያደርጉት የቢጫ እንቅስቃሴ አባላት በበኩላቸው ሜሮን እንድትበረታ እገዛ ያደረጉላት እንደሆነ ገልጻልኛለች።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቅርቡ ከንግዱ ማህበረሰብ ጋር ባደረጉት ውይይት ወቅት በተለያዩ ዘርፎችና ፖሊሲዎች ዙሪያ ምክክር አድርገዋል። በሀገሪቱ የሚታዩ የሙስና አሰራሮችን በተመለከተ እንዲሁም የኢንዱስትሪ ዘርፉን ለማበልጸግ የተያዙ ጥረቶች ላይ የተደረገውን ክርክር እንዲተነትኑልን በኢትዮጵያ አዲስ አበባ የንግድ ማህበሮች በከፍተኛ ኃላፊነት ለበርካታ 10 ዓመታት ያገለገሉትን አቶ ኢየሱስ ወርቁ ዛፉን ጋብዘናቸዋል። ሄኖክ ሰማግዜር ነው ያነጋገራቸው።
ኢንዱስትሪ መር ኢኮኖሚ እናረጋለን ብለን በሀገራችን ትልቅ ርብር በሚደረግበት ጊዜ ብዙ ጊዜ የንግዱ ህብረተሰብ ወይም የግሉ ክፍለ ኢኮኖሚ ተዋናዮች የሚኮነኑበት ምንድን ነው? ወደ ማምረት ስራ ውስጥ አልገባችሁም፣ ቀላሉን አማራጭ ነው ሁል ጊዜ የምትወዱት እና ለምን ማኑፋክቸሪንግ አትገቡም የሚል ትልቅ ወቀሳም ስሞታም ቁጣም አለ። ብዙ ጊዜ የምንሰማው ነው። ኢንዱስትሪያል ፓርክስ መስራት ያዋጣልም፣ ምናልባትም አቋራጭም ነው። በዚህ ቦታ ላይ ሁሉን ነገር አመቻችተን ብናስቀምጥ በዓለም ውስጥ ገበያውን የያዙ አምራቾች ወደ ሀገራችን ሊመጡ ይችላሉ። ከነሱ ጋር ደግሞ ለትልልቆቹ መጋቢዎች በአካባቢያቸው ትናንሽ ኮምፖነንት ሊያቀርቡ የሚችሉ ወይም ግብአት ማቅረብ የሚችሉ ሊፈጠሩ ይችላሉ። አመቺ ቦታና አመቺ ሁኔታ ባሉበት እንትን ይደረጉ ይበጃል የሚል እሳቤ ኖሮ ነው እንግዲህ በዚህ መልክ እየሄድን ያለ ነው። ኢንዱስትሪያል ፓርክስ ተዘጋጅተው በዛ አትራክትድ የሚሆኑት ዴፊኒትሊ አሁን እንደምናየው በአብዛኛው የውጭ ማኒፋክቸረርስ ናቸው። በሀገር ውስጥ ያሉት ማኒፋክቸረርስ ይህን ያህል እስከዚህ ድረስ ገና አመርቂ የሆነ ፓርቲስፔሽን አልታየም። መንግስት በተቻለው መጠን እየተፋፋ ነው አገልግሎቶችንም ለማቅረብ። በዛ መልክ ምናልባት አሁን የኃይል አቅርቦት የሌላ ሌላ ሎጂስቲክስ የሚፈለጉ ነገሮችን ለማቅረብ የተሻለ ሊሆን ይችላል። አለበለዚያ አሁን ባለንበት በኢትዮጵያችን ኢንቨስትመንት ፕሮጀክት ማኒፋክቸሪንግ ይሁን ሌላ በያለበት እስካሁን ድረስ ተፈጥረው ያሉት በጣም ኮንትራዲክተሪ ነው። በሀገራችን የኃይል ማመንጨት አቅም በጣም ከፍ ብሏል። ነገር ግን የኃይል ስርጭቱና ሰፕላዩ እጅግ በጣም ከድሮ ከጥንቱ ድሮ ከምናውቀውም የባሰ የሆነ ነው የመጣው። በአሁኑ ጊዜ የኢንዱስትሪያል ፓርክ አፕሮቻችንን በሙሉ ለመኮነንም ሆነ ለማሞገስ ገና አዲስ ነው። ግን እንደ ጅምር በግል አስተያየቴ ካሉት ሌሎች አማራጮች የተሻለ ሳይሆን አይቀርም ብዬ ነው የማስበው።
ሙስናም በተመለከተ በንግዱ ማህበረሰብ የተነሱ ጥያቄዎች አሉ። ጠቅላይ ሚኒስትሩም ይህንኑ አንስተው ውይይት አድርገዋል። የንግዱ ማህበረሰብ ምን አለ? ጠቅላይ ሚኒስትሩ ምን አሉ? እርስዎ እንዴት ይገመግሙታል የነበረውን ውይይት?
ሙስና ቆይቷል። አዲስ ነገር አይደለም። ምናልባት አሁን ከቅርብ ጊዜ ወዲህ ሙስና ልክ ትላንትና እንደተፈጠረ ነገር አድርገን በኃይል ቆርጠን እንደው የተነሳን ይመስላል። አንዳንድ ጊዜ እንግዲህ የሚወራውና የሚታማው አህያውን ቢፈሩ ዳውላውን ነው፣ ትንንሽ ትንንሾቹን እንጂ ትልልቆቹን ገና አልነካም ምናምን የሚል ምልህ በያለበት ስሞታ አለ። ግን ስለ ሙስና እየተወሰደ ያለው በትክክል በበቂ መረጃ ላይ የተመሰረተ እስከሆነ ድረስ እኔ በበኩሌ ጥሩ ነው ብዬ ነው። ምናልባት እንደው ሁሉንም ሙሰኞች ተይዞ በፍርድ ይቀርባሉ፣ አገር ከሙሰኞች ትጸዳለች ባይባልም ሙሰኝነትን ሊቀንስ ይችላል። በማስፈራሪያነትም ምናልባት ትንሽ ሊያስታድስ ይችላል። ነገር ግን ሙስናን የሚፈጥረው አንዱ ራሱ ምንድን ነው? ምናልባት የሚቀርብ አገልግሎት ወይም የሚሰጥ አገልግሎት በሞኖፖሊ ወይንም የሚሰጠው አገልግሎት እጅግ በጣም አነስተኛና ፍላጎት ጋራ በጣም የተራራቀ በሚሆንበት ጊዜ የተሻለ ጥቅም ለማግኘት ምን አንዳንድ ጊዜ አሰራራችን ራሱ ማነቆ አይነት ስራ ይሆንና ከዚያ ከማነቆ ለማምለጥ ወይንም አቋራጭ ማጂ ቶሎ እንዲፈጠር ያደርጋል። ስራንና እውቀትን ያገናዘበ የሲቪል ሰርቪስ ተቋም ተከትለናል። ይሄንም ፖለቲካው እጅግ በጣም የሁሉንም ገዢ ሆነ። ታማኝነት ከሁሉም በላይ የሚፈለገው እሴት ሆነና ይህም ደግሞ በግልጽ ሁሉም የሚያየው ነገር ሆነና በስራው ላይ የሚመደቡ ሰዎች ስራው የሚያሸንፉ ናቸው የሚባለው ሳይሆን ታማኝነታቸው የበለጠ ትልቅ እሴታቸው እየሆነ በዚህ አይነት ሁኔታ ላይ የሚመሰረት አስተዳደር የመልካም አስተዳደር እጦትን ያመጣል። ምንም አንድና ሁለት አይኖረውም። የግዴታ ተቀባይን ብቻ አይደለም ሰው መስጠት እንግዲህ መኮንን ያለብን፣ ሰጪውንም መኮንን አለብን። የንግድ ህብረተሰብ በጣም ብዙ የንግድ ህብረተሰብ አለ። በጥቂት ጊዜ ውስጥ እጅግ በጣም በአጭር ጊዜ ውስጥ በብዙ ሚሊዮን ሀብት የሚቆጥሩ ተፈጥረዋል። በጣም በአጭር ጊዜ ውስጥ እንዴት ይሄ ሆነ? ይህንንስ ወደፊትስ እንዴት ነው የምንዋጋው? የንግዱ ህብረተሰብ እስካሁን ድረስ መቼስ እንግዲህ ጉቦ ሰጠው ብሎ ወይም ጉቦ ጠየቀኝ ብሎ ያነሳ ብዙ የለም ማለት ነው። ምክንያቱም እሳቸው እንደሚሉት እስካሁን ድረስ ተጋለጠ የተባለውንም ሙስና ቢሆን ከንግዱ ህብረተሰብ ምንም አይነት ጥቆማ አላገኘንም ነው ያሉት። እኔ የምልህ በጣም በጠንካራና በኃይለኛ ስሜት ነው ይህንን ነገር ያነሱት እና ኃላፊነታችሁን አልተወጣችሁም ነው ያሉን። ያው እንግዲህ ሁላችንም ከዚህ ለኩነኔ ጠበል ተረጭቶብናል። እንግዲህ መቼ በእውነትም ደግሞ እውነት ይመስለኛል እንግዲህ ከንግዱ ተተበቁን ስለሙስና ያጋለጠን ብዙ ሰምተን አላቅም።
ለነገሩ ለማጋለጥም እኮ ግልጽ የሆነ አሰራርና የሚተማመኑበት ተቋማት መገንባት አለባቸው። በአንጻሩ
ትግግር አለ። አዎ ማንን አምነህ ለማን ታጋልጣለህ?
በጣም ነው ማመሰግነው አቶ ኢየሱስ ወርቅዛፉ። በኢትዮጵያ የንግድና የዘርፍ ማህበራት ለበርካታ 10 አመታት ያህል ያገለገሉ የንግድ ሰው ናቸው። ለሰጡን ማብራሪያ አመሰግናለሁ።
እሺ ንጌታ።
ከፈተው እንደ ማይኩ እናመሰግናለን። ዲጄ ፋትሱ ሞቅ ያለች ከቆዩ ዜማዎች ነው የጋበዘን። እስቲ አንዴ ከፍ አድርገን ትንሽ እንስማው እንዴ። አለፈን። ወደ መጨረሻው ዘገባ ተሸጋግረናል። ባለፈው ሳምንት ዝግጅታችን ትግስት ዋልተ ንጉሴ የተባለች የዘንድሮ የማንዴላ ዋሽንግተን መርሃ ግብር ተሳታፊን ጋብዘን ነበር። ትግስት የምትታወቀው በኢትዮጵያ በተባባሪነት በመታዘጋጀው እርቅ ማዕድ የተሰኘ የሬዲዮ ፕሮግራምና የስነ ልቦና ችግር ላለባቸው ወጣቶች የማማከር አገልግሎት በመስጠት ነው። ከትግስት ጋር ባደረግነው ቆይታ እሷና የሙያ አጋሯ ስለሚሰጡት የስነ ልቦናና የምክር አገልግሎት ነግራናለች። ዛሬ በኢትዮጵያ ያለውን በተለይ የወጣቶች ችግር ምንድን ነው በሚለው ላይ ነው ከጽዮን ጋር የተወያዩት።
የኔ ጥያቄ እንደ አገር እንደ ህዝብ እናንተ ጋር መምጣት ነው። ማይችሉ ህዝብ ስንል ሁሉንም ህዝብ ሊሆን ይችላል። እንዳልሹ የአይምሮ መረጋጋት አለመኖር በህዝብም ላይ ነው ያለው። ካየናቸው የዚህን አመት እንኳን የኢትዮጵያን ታሪክ ከብናዩ በዚህ አመት በጣም ብዙ አጋጣሚዎች አጋጥመዋልና ያ እንደ ማህበረሰብ የአይምሮ አለመረጋጋት ይፈጥራል። ይሄ የአይምሮን አለመረጋጋት እንደ ህዝብ ወደ አይምሮ መረጋጋት የሚያመጣበት አገልግሎት መስጠት ይቻላል ወይ? ማዳረስ ይቻላል ወይ? አለመዳረሱስ የሚያስከትለው ጉዳት ምንድነው?
ማዳረስ ይቻላል ብዬ አስባለሁ። የጊዜ ጉዳይ ነው። ምክንያቱም አሁን ለምሳሌ እንደ እርቅ ማዕድ እቅዶች አሉ። እቅዳችን ምንድነው? የመጀመሪያው እቅዳችን ለምሳሌ አክል እንትኑን ማዕከሉን ቢሮውን ወደ ሴንተርነት መቀየር፣ ወደ ማዕከልነት መቀየርና ማስፋፋት፣ በጣም ብዙ ሰዎች አገልግሎት እንዲያገኙ ማድረግ። ይሄ ማለት እንግዲህ ብዙ ሚሊዮን የኢትዮጵያ ህዝብ አገልግሎት መጥቶ እኛ ቢሮ መውሰድ ይችላል ማለት አይደለም። እንዳልሹ ከአዲስ አበባ ውጪ የሚኖሩ በርካታ ሰዎች አሉ። ስለዚህ ይሄንን ችግር ለመቅረፍ ፓይለት ፕሮጀክቶችን አስበናል። በተለይ ደግሞ የሙከራ ፕሮጀክቶችን ወይንም ስራዎችን አስበናል። የመረጥናቸው ቦታዎች አሉ። ለምሳሌ ትምህርት ቤቶች፣ የእምነት ተቋማቶች፣ ምክንያቱም ማህበሮች አሉ፣ በእምነት ስር ያሉ ማህበሮች አሉ፣ ሰዎች የሚገናኙባቸው ትምህርት ቤቶች አሉ። ትምህርት ቤት በተለይ በጣም ትልቁ የኛ ታርጌታችን ነው ብዬ አስባለሁ። ምክንያቱም ቤተሰብ እናት አባት ልጅን አንድ ሙሉ ቤተሰብ ትምህርት ቤት ውስጥ ነው የምታገኘው። እድሮች አሉ፣ ስለዚህ ተቋማቶች አሉና ከነሱ ጋር ለመስራት አስበናል። እነሱ ጋር መስራታችን ምንድነው? እነሱ ብዙ ሰው ማግኘት ይችላሉ። እኛ ቢሮ ሰው የግድ መምጣት የለበትም። በእድር ውስጥ ሰው አገልግሎት ማግኘት ይችላል። ለምሳሌ ፖሊስ ጣቢያዎችን አስበናል። ፖሊስ ጣቢያዎቹ ካየሽ ብዙ ጊዜ ግን የማስማማት ስራ ይሰራሉ፣ እዛ ውስጥ የሚገኙ ሰዎች ማለት ነው። ግጭቶችን፣ ድብድቦች ወይንም ምናልባት የቤተሰብ ግጭቶች ሲመጡ፣ የመሬት የውርስ ግጭት ሲመጣ እዛ የሚያስማሙበት ሁኔታ ሰዎች አሉና ትንሽ በዚህ ማህበራዊና ስነ ልቦናዊ ሳይንስ እነዚህ ሰዎች ቢታገሱ አንድ የተሻለ ነገር መስራት ይችላሉ ብለን እናስባለን። ስለዚህ እነዛ ሰዎች ግድ ቢሮ መንጣት የለባቸውም። ከዛ በተጨማሪ ክልሎችን አስበናል። ክልሎችን ግን ስናስብ በፕሮጀክቶች ነው የምናስበው። ክልሎች ውስጥ እንዳልኩሽ ትምህርት ቤቶችን ማዳረስ ልክ በአዲስ አበባ ሁኔታ ማለት ነው። ትምህርት ቤቶችን ማዳረስ፣ የእምነት ተቋማቾችን ማዳረስ፣ በዚህ ሁኔታ ብዙ ሰዎችን መድረስ እንችላለን ብዬ አስባለሁ። ግን ይሄ የአንድ ቀን ስራ አይደለም። የብዙ የአስር አመት እቅዳችን ነው። በአስር አመት ውስጥ እስከ ክፍለ ሀገር ድረስ ደርሰን ሰርቪስ ወይንም አገልግሎቱ ሰዎች በአካባቢያቸው የሚያገኙበት ሁኔታ ለመፍጠር ነው ያሰብነው። የግድ ወደኛ ቢሮ መምጣት የለባቸውም ይሄ ነው የማስበው።
የወጣቶች መሰረታዊ የሆነ ችግር ምንድነው? አሁን ኢትዮጵያ ውስጥ ከምትሰሯቸው ስራዎችና ከምታጠኗቸው ጥናቶች ከጓደኝነት ከትዳር በተጨማሪ አይምሯቸውን የሚረብሽ የአይምሮ አለመረጋጋት የሚፈጥርባቸው ምንድናቸው መሰረታዊ ችግሮች?
ግንኙነት ትልቁ ቦታ ይወስዳል። እኛ ጋር የሚመጡ ብዙ ወጣቶች የግንኙነት የፍቅር ጉዳይ ነው። ሌላው ደግሞ የእምነት ጉዳይ በጣም ይመጣል። ያለ መተማመን ግድ በግንኙነት ውስጥ ብቻ አይደለም። ገንዘቤን ሰጥቼው ገንዘቤን ካደኝ ምናልባት እዚህም ሀገር አሜሪካን ሀገር ውስጥ የሚኖሩ ሰዎች እኛ ጋር ቢሮ የሚመጡበት ሁኔታዎች አሉ። ለእህቴ ብር ልኬ ቤት እንድትሰራ ወይ የሆነ ነገር እንድታረግ ብዬ ገንዘቡን ካደችኝ የእምነት ጉዳዮች በጣም አሁን በጣም በጣም በሰፊ ሁኔታ እየመጡ ነው ያሉት። በሬዲዮ ፕሮግራማችንም በተደጋጋሚ ለማስተማር ጥረት አድርገናልም እያስተማርንም ነው ያለነው። ከአረብ ሀገርም የሚመጡ ሰዎች ማለት ነው እንደዚህ ገንዘብ ልኬ ነበረ ቤተሰብ አስቀምጡልኝ ብዬ፣ ግን አሁን የለም። ለወንድሜ ሰጥቼ ነበር፣ ለጓደኛዬ ሰጥቼ ነበር፣ ለባሌ ሰጥቼ ነበር፣ የለም የሚሉ ሁኔታዎች አሉ። አንዳንዴም እንዲያውም በጣም አስደንጋጭ ሁኔታ እኛም ያጋጠመን አለ። ባልና ሚስት እንኳን ሆነው ወደ አረብ ሀገር ሄዳ በምትሰራበት ሁኔታ ባለቤቴ በህይወት የለችም አርፋለች ብሎ እስከ ማስወጣት ድረስ በጋዜጣ እስከ ማሳወቅ ድረስ ተደርሶ ንብረትና ቤት የማጣቀለል ሁኔታዎች ሁሉ አጋጥመውናል እኛ ጋር ስራ ላይ። እና የእምነት ጥያቄ ትልቁ ቦታ አለው ብዬ አስባለሁ።
ለምንድን ነው የበዛው የተበራከተው እንዲህ ያለ ነገር? ምክንያቱም ድሮ ወላጆቻችንም ከኛም በፊት የነበሩት እምነትና ታማኝነት አንደኛው የማህበረሰቡ የስነ ምግባር ትልቅ መገለጫ እንደሆነና እንደውም ኢትዮጵያዊ ልጅ በዚህ የተባረከ ነው ምን ሰጠው የሚባል ታሪክ ነው ያለውና እንዴት መጣ? እንዴት ተከሰተ?
ዲክነሽኛ በጣም በጣም ከሚያስጨንቁን ጥያቄዎች ውስጥ አንዱ ይሄ ነው። እንደውም አንዳንዴ እርቅማአት የሚመጡት ሰዎች ከጋብቻ ባልተናነሰን የቤቴን ካርታ ዙራ አጠበቀችኝ፣ ንብረቴን ተጠቅማ አጠበቀችኝ፣ ንብረቴን ወስዶ አጠበቀኝ፣ እንዲህ አይነት ነገሮች እየመጡና ምንድነው ብለንኛም ጠይቀናል። ምንድነው የተፈጠረው ነገር? እንደው ዘመኑ ነው ሰዎች ይላሉ፣ ስምንተኛው ሺህ ደርሶ ነው ይላሉ። ግን እኛ ምንድነው ትልቁ ያገኘነው መነሻ ብለን የምናስበው ከኢኮኖሚ ጋር እናገናኘዋለን። በእርግጥ ከኢኮኖሚ ጋር ብቻ ሳይሆን ሰዎች ባጭር ጊዜ መበልጸግ ሜንታሊቲ ያዝን ነው በያስባለሁ አስተሳሰብ ሀሳብ ይያዝን ነው። ባጭር ጊዜ እቺ በተለይ የመልፋቷ የመድከሟ በላብሽ ለፍተሽ የሆነ ነገር ላይ መድረስ ወይንም ረጅም ጊዜ ታግሰሽ ማለፍ የሚባለው አስተሳሰብ ከኛ እየወጣ ነው። ለምን ጠፋ ብለሽ ስታስቢ እኔ ብዙ ጊዜ ተጠያቂ ማደርገው ቤተሰብን ነው። ልጆች ያለን ቤተሰቦች ነን። ለመሰለሽ አሁን ላይ በተለይ አሁን ላይ እኔ ያሰጋኝም ነገር ስላለ ነው ልጆችን ስናሳድግ የሚፈልጉትን ነገር በሙሉ እንሰጣለን። በተለይ ደግሞ አዲስ አበባ ውስጥ እንደው ሌሎችን መናገር አልችልም። የሚጠይቁት ነገር ያገኙታል። ምንም ነገር ሳይለፉ ምንም ነገር ሳይደክሙ ሽልማትም በዩ ማበረታቻም በዩ ጥሩ ውጤትም አመጣሽ አልመጣሽ ቫኬሽን ትወጫለሽ። በተለይ ደግሞ ከፍተኛ ገቢ ያላቸው ቤተሰቦች ወደ ውጭ ሀገር ልጆቻቸውን ይዘው ይሄዳሉ። ባህሪ ጥሩ ባህሪ አላሳየሽም ማሳየሽም ከምግብ ከመጠጥ ከልብስ ከቤዚክ ነገሮች ከመሰረታዊ ነገሮች ውጪ ይደረግልሻል። እላፊ ነገር ይደረግልሻል። ማጫወቻ ይገዛልሻል። ስለዚህ አይምሮሽ ምንድነው እየተማረ የሚያድገው የምፈልገውን ነገር በአጭር ጊዜ ማግኘት እችላለሁ፣ የምፈልገውን የጠየቅኩትን ነገር ማግኘት እችላለሁ፣ ጠብቄ ማግኘት አይጠበቅብኝም የሚል ሜንታሊቲ አለ ብዬ አስባለሁ። ሌላው እምነት ተቋማት ግን ፕሮግራምም ሰርተናል ሬዲዮ ፕሮግራም ላይ እምነት ተቋማት አስተምሮቶች አሉ፣ የሃይማኖት አስተምሮቶች ወይንም ስብከቶች አሉ፣ በእስልምናም በክርስትና ማለት ነው።
ሙሉ ውይይቱን ፌስቡክ አት ቪኦኤ አማሪክ ላይ መከታተል ትችላላችሁ። የዛሬው የጋቢና ጉዟችን እንግዲህ ወደ መገባደዱ ተቃርቧል። ጫፍ ላይ ደርሰናል።
አዎ ፕሮግራማችን ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ሄኖክ ሰማእግዜርና
ጽዮን ግርማ ነን። ዝግጅታችንን ሲያቀናብርልን የቆየው ፋሲል ንጋቱ፣ የጋቢና ዲጄ ፋትሶ አብሮን ነበር። ጉዟችሁ የሰመረ ይሁን እያልን እንሰናበታለን።
መልካም ምሽት። We'll be right back.